ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ ሰኔ 5 2016 ዓ.ም ምረት ስርጭታችን ጀመረ። በቻግኒ ከተማ ግጭት 5 ሰዎች መገደላቸው ስለመነገሩ፣ በጦርነት ስራ ካቆሙ የትግራይ ክልል ኢንዱስትሪዎች ጥቂቱ ብቻ ወደ ስራ ተመልሰዋል ስለመባሉና ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮች በምሽቱ ስርጭታችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? እንደምን ዋላችኋል? ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በቅንብሩ አብራኝ የምትቆየው ደግሞ ብርሃን ኃይሉ ናት። ዋና አዘጋጃችን ጽዮን ግርማ። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን እንድትቆዩ ይሁን። አስቀድመን አጫጭር የዓለም ዜናዎችን እናገራችሁ። እንግዶ ወልዴ ይጠብቃችኋል።
በድጋሚ እንደምን አመሻችሁ ክብራትና ክብራን። ዓለም አቀፉ የወንጀል ችሎት በዳርፉር የጦር ወንጀል ተፈጽሟል መባሉን እየመረመረ ነው። በኩዌት የእሳት አደጋ ቢያንስ 49 የውጭ ሰራተኞች ሞቱ ተባለ። በትጥቅ ግጭት ወቅት በሕፃናት ላይ የሚደርሰው ጥቃት እየጨመረ ነው። እንዲሁም ለልምምድ የተላኩ የሩሲያ መርከቦች ኩባ ደርሰዋል የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። ዓለም አቀፉ የወንጀል ችሎት በዳርፉር የጦር ወንጀል ተፈጽሟል መባሉን እየመረመረ ነው። በሱዳን የዳርፉር መዲና በሆነችው አልፋሺር የጦር ወንጀል እንዲሁም በሰብአዊነት ላይ ወንጀል ተፈጽሟል የሚሉ ክሶችን በመመርመር ላይ መሆኑን ዓለም አቀፉ የወንጀል ችሎት አስታውቋል። አልፋሺር በሱዳን ሰራዊትና በፈጥኖ ደራሽ ኃይሉ መካከል ሰሞኑን ከፍተኛ ውጊያ እየተካሄደባት ይገኛል። የችሎቱ ዋና አቃቤ ሕግ የሆኑት ካሪም ካን የድምጽና የምስልን ጨምሮ ማንኛውም ማስረጃ ያላቸው ሰዎች ለቢሮአቸው እንዲልኩ ጠይቀዋል። እስካሁን ለቢሮአቸው የደረሱ ማስረጃዎች የአገር ውስጥ ተፈናቃዮችን ጨምሮ በሲቪል ሕዝቦች ላይ ተደጋጋሚና እየቀጠሉ ያሉ ጥቃቶች መፈጸማቸውን የሚከሱ እንደሆኑ ዋና አቃቤ ሕግ አስታውቀዋል። አስገድዶ መድፈርን ጨምሮ የተስፋፋ የጾታ ጥቃት መድረሱንም የተላኩት ማስረጃዎች እንደሚያሳዩ ጠቁመዋል። ሲቪሎች በሚኖሩባቸው አካባቢዎች በከባድ መሳሪያ እየተደበደቡ መሆኑን እንዲሁም በሆስፒታሎችም ሆኑ በሌሎች ተቋማት ላይ ዘረፋዎች መፈጸማቸውን ያሳያሉ ብለዋል። አልፋሺር 1.8 ሚሊዮን ነዋሪዎችና ተፈናቃዮች እንደሚገኙባት ሲታወቅ 130 ሺህ የሚሆኑ መኖሪያቸውን ጥለው ሸሽተዋል። የፈጥኖ ደራሽ ኃይሉ በከተማዋ በሚገኝ ብቸኛው ሆስፒታል ላይ ባለፈው እሁድ ጥቃት መፈጸሙን ድንበር የለሽ የሐኪሞች ቡድን አስታውቋል። በኩዌት በደረሰ የእሳት አደጋ ቢያንስ 49 የውጭ ሰራተኞች ሞቱ። በኩዌት የውጭ ሀገራት ሰራተኞች በሚኖሩበት ህንጻ ላይ ዛሬ ረቡዕ ማለዳ በደረሰ የእሳት አደጋ ቢያንስ 49 ሰዎች መሞታቸው ታውቋል። የአደጋው መንስኤ ምናልባትም የህንጻ ደንብ በመጣሱ ሳይሆን እንደማይቀር ባለስልጣናት ተናግረዋል። አደጋው የደረሰው ማንጋፍ በተባለ አካባቢ መሆኑንና ከውጭ ሀገራት የመጡ በርካታ ሰራተኞች የሚኖሩበት ሰፈር እንደሆነ ታውቋል። ከአደጋው የተረፈና ከግብጽ የመጣ ሾፌር እንዳለው እሳቱ በቅድሚያ የታችኛው ወለል ላይ ጀምሮ የነበረ ሲሆን በኋላ ወደ ላይኛው የህንጻ ክፍል ተዛምቶ አጠቃላይ ህንጻው በጭስ ታፍኗል። በርካታ ነዋሪዎችን መዳን መቻሉን፣ ነገር ግን ሌሎች በርካቶች ደግሞ በጭሱ ምክንያት መሞታቸውን ፖሊስ አስታውቋል። ከ30 በላይ ህንዳውያን በመታከም ላይ ሲሆኑ የሌሎችን ዜግነት ለመለየት በመሰራት ላይ መሆኑን የአካባቢው ባለስልጣናት አስታውቀዋል። በትጥቅ ግጭት ወቅት በሕፃናት ላይ የሚደርሰው ጥቃት እየጨመረ ነው ተባለ። በዓለም ላይ የተካሄዱ ባሉ የትጥቅ ግጭቶች በሕፃናት ላይ የሚደርሱ ጥቃቶች እየጨመሩ መሆናቸውን የተባበሩት መንግስታት ድርጅት አስታውቋል። ከእስራኤል እስከ ፍልስጤም ግዛቶች፣ ከሱዳን እስከ ሚያንማር እና ዩክሬን ባለፈው 2023 በነበሩ የትጥቅ ግጭቶች በሕፃናት ላይ የሚደርሱ ጥቃቶች በከፍተኛ መጠን መጨመራቸውን በግጭት አካባቢዎች የሚገኙ ሕፃናትን ሁኔታ የሚያሳየው ዓመታዊ ጥናት አመልክቷል። ጥቃቱ በ21 በመቶ መጨመሩን በኮንጎ፣ ቡርኪና ፋሶ፣ ሶማሊያ እና ሶሪያ ያለው ሁኔታ የዳሰሰው ጥናት አመልክተዋል። ጥናቱ ከ18 ዓመት በታች የሆኑትን የሚመለከት ነው። በተመድ የሚካሄደው ዓመታዊ ጥናት እስራኤልን ለመጀመሪያ ጊዜ በሕፃናት ላይ ጥቃት በመሰንዘር የሚጠየቁ ሀገራት ዝርዝር ውስጥ አካቷል። ሐማስ በሰነዘረው ጥቃትና እስራኤል በሰጠችው የአጸፋ ምላሽ ምክንያት በሕፃናት ላይ የደረሰው ከፍተኛ ጥቃት በ155 በመቶ እንዳሻቀበ ጥናቱ ጠቁሟል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። እስራኤል ባደረሰችው የአየር ጥቃት አንድ የሂዝቦላ አዛዥ መግደሏን ተከትሎ ከሊባኖስ በኩል ከ200 በላይ ሮኬቶች ወደ ሰሜን እስራኤል ተተኩሰዋል። በእስራኤል የተገደለው የሂዝቦላ አዛዥ የሐማስና የእስራኤል ጦርነት ከ8 ወራት በፊት ከጀመረ ወዲህ የተገደለ ትልቁ ባለስልጣን ነው ተብሏል። 215 ተወንጫፊዎች መተኮሳቸውንና አንዳንዶቹ ተመተው መውደቃቸውን ሌሎችም እሳት መፍጠራቸውን የእስራኤል ጦር አስታውቋል። የ55 ዓመቱ ታሌብ ሳሚ አብደላ ወይም በሂዝቦላ ውስጥ በሚጠራበት ሃጃቡ ታሌብ የተገደለው በሊባኖስና በእስራኤል ድንበር መካከል ግጭቱ እያየለ በመጣበት ወቅት ነው። ይህ በእንዲህ እንዳለ በአሜሪካ የተደገፈ የተኩስ አቁም ሐሳብ ላይ በርካታ ለውጦች እንዲደረጉ ሐማስ መጠየቁን ተከትሎ አደራዳሪዎች ስምምነት ላይ እንዲደረስ ጥረታቸውን እንደሚቀጥሉ በመካከለኛው ምስራቅ ጉብኝት ላይ የሚገኙት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አስታውቀዋል። አንዳንዶቹ የሐማስ ጥያቄዎች ሊስተናገዱ የሚችሉ ሲሆኑ፣ ሌሎቹ ደግሞ ለማስተናገድ አስቸጋሪ ሊሆኑ እንደሚችሉ ብሊንከን ተናግረዋል። የአሜሪካው ፕሬዚደንት ጆ ባይደን ልጅ የሆኑት ሀንተር ባይደን የአደንዛዥ እጽ ተጠቃሚዎች መሳሪያ እንዳይይዙና እንዳይታጠቁ የሚከለክለውን ሕግ ጥሰዋል በሚል በቀረቡባቸው 3 የክስ አይነቶች ጥፋተኛ ተብለዋል። ሀንተር ባይደን በእንደ አውሮፓውያን አቆጣጠር 2018 ፈቃድ ካለው መሳሪያ ሻጭ ግብይት በፈጸሙበት ወቅት በሞሉት ፎርም ላይ የአደንዛዥ እጽ ተጠቃሚ አለመሆናቸውን በመዋሸት አመልክተዋል። መሳሪያውንም ለ11 ቀናት ይዘዋል በሚል ክስ የቀረበባቸው ሲሆን ትናንት ማክሰኞ ጥፋተኛ ተብለዋል። ወንጀሉ እስከ 25 ዓመት የሚያስቀጣ ሲሆን ወንጀሉን የፈጸሙት ለመጀመሪያ ጊዜ በመሆኑ 25 ዓመት ላይ ፈረድባቸው እንደሚችል ተመልክቷል። ዳኛዋ ማርሊን ኖሪካ ቅጣቱን የሚያስተምሩበትን ቀን ያላሳወቁ ሲሆን ሀንተር ባይደንን ወደ ዘብጥያ ይልኩ እንደሆነም ለጊዜው አልታወቀም። ሀንተር ባይደን መሳሪያውን በገዙበት ወቅት ከሱስ ለመውጣት የሚያስፈልገውን ፕሮግራም ማጠናቀቃቸውን ለፍርድ ቤቱ የገለጹት ጠበቆቻቸው ከሱስ ለመውጣትና ሕይወታቸውን ለማስተካከል በመጣር ላይ እንደነበሩ አስረድተዋል። ፕሬዚደንት ባይደን የጥፋተኝነቱ ፍርዱ ከተሰማ በኋላ ባስተላለፉት መልእክት የፍርድ ሂደቱን እንደሚያከብሩ አስታውቀዋል። ሀንተር ባይደንና ጠበቆቻቸው ይግባኝ እንደሚጠይቁ አስታውቀዋል። ሀንተር ባይደን ጥፋቱን የፈጸሙት ጆ ባይደን ፕሬዚደንት ከመሆናቸው በፊት ቢሆንም በፍርድ ቤት ጥፋተኛ የተባሉ የመጀመሪያው የፕሬዝደንት ቤተሰብ አባል ሆነዋል። በመጨረሻም በካሪቢያን የጦር ልምምድ ለማድረግ የተላኩ የሩሲያ የጦር መርከቦች ኩባ ባህር ዳርቻ መድረሳቸው ተሰምቷል። ኒውክሌር የታጠቀ ባህር ሰርጓጅ መርከብም ተከትሎ እንደሚደርስ በመጠበቅ ላይ ነው። የምዕራቡ ዓለም ለዩክሬን ድጋፍ በሚያደርግበት ወቅት ሩሲያ ጥንካሬዋን ለማሳየት እየሞከረች መሆኑን የሚያመለክት ነው ተብሏል። ልምምዱ አነስተኛ ቁጥር ያላቸው የጦር መርከቦች እንደሚሳተፉበትና በቬንዙዌላም ሊደገም እንደሚችል የአሜሪካ ጦር ግምቱን አስቀምጧል። ሩሲያ ከኩባና ቬንዙዌላ ጋር የጠበቀ ግንኙነት ያላት ሲሆን መርከቦቿን አልፎ አልፎም ለልምምድ ወደ ካሪቢያን ታሰማራለች። የአሁኑ የሩሲያ የጦር መርከቦች ስምሪት የመጣው ግን ፕሬዚደንት ጆ ባይደን ዩክሬን ከአሜሪካ በምታገኘው መሳሪያ ሩሲያ ውስጥ ጥቃት እንድትፈጽም በፈቀዱ በሁለተኛው ሳምንት ነው። የሩሲያኑ መርከቦች የፈረንጆቹን በጋ ወቅት በካሪቢያን እንደሚያሳልፉ የአሜሪካ ባለስልጣናት ባለፈው ሳምንት አስታውቀዋል። ክብራትና ክብራን በዚሁ የምሽቱን ዜና እንፈጽማለን። ለቀሪ ዝግጅቶች ወደ ሀብታሙ መራቸው አሉ።
እንግዲህ ወልዴን ለቀደሙት የዓለም ዜናዎች አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን ስርጭታችን ነው እየተከታተላችሁ ያላችሁት አድማጮቻችን፣ እንዲሁም ደግሞ ተመልካቾቻችን። ዛሬ ምሽት በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ማህበራዊ ድረገጽ ፕሮዲሰራችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን መደበኛ ሞገዶቻችን በተጨማሪ amharic.voanews.com፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። አሁን ወደ ዕለቱ አብይ ርዕስ ዘገባ እንሻገራለን። በአዊ ብሔረሰብ አስተዳደር ዞን ቻግኒ ከተማ ከጸጥታ ኃይሎች ጋር ተፈጠረ በተባለ ግጭት 5 ሰዎች መገደላቸውን ነዋሪዎችና የከተማዋ ባለስልጣናት አስታውቀዋል። ተቃዋሚው የአገው ብሔራዊ ሸንጎ ባወጣው መግለጫ ሰዎች የተገደሉት የመንግስት ጸጥታዎች በወሰዱት የዘፈቀደ እርምጃ መሆኑን በመግለጽ ወንጅሏል። የከተማው አስተዳደር በበኩሉ የሰዎች ህይወት የጠፋው በገታ ወንጀል የተጠረጠሩ ሰዎችን በቁጥጥር ስር ለማዋል ጥረት ሲደረግ ተጠርጣሪዎቹ ተኩስ በመክፈታቸው ነው ሲል ክሱን አስተባብሏል። አስተርምስ ጋራው ዝርዝር አላት።
ባለፈው ሳምንት ረቡዕ ግንቦት 28 ቀን 2016 ዓ.ም ተመረጥ በአማራ ክልል በአዊ ብሔረሰብ አስተዳደር ዞን ቻግኔ ከተማ 01 ቀበሌ ከጸጥታ ኃይሎች ጋራ እንደተፈጠረ በተገለጸ ግጭት ሰዎች መገደላቸውን ለደህንነታቸው በመስጋት ስማቸውን በይፋ እንዳንጠቅስ የጠየቁን አንድ የከተማዋ ነዋሪ ለአሜሪካ ድምጽ ተናግረዋል። በአካባቢው ከፍተኛ የሰዎች እገታ መኖሩን አክለው የጠቆሙት ይህ ነዋሪ ተፈናቃዮች ሳይቀሩ ይታገታሉ ብለዋል።
ሰዎች እየታገቱ 1 ሚሊዮንም እስከ 500 ሺህ እየከፈሉ ይወጣሉ። አብደላ ፈንታው ይባል ከዚህ ገሞ ወረዳ ተጓ ተፈናቅሎ መጥቶ እዚህ የባጃጅ ሾፌር ነበር። እሱም እንደዚሁ ተወስዶ 500 ሺህ ከፍሎ ነው የወጣው። እና በተደጋጋሚ ያው ሰው ይታገታል፣ መንቀሳቀስ አይቻልም፣ ግጭትም ይሄንን ያመለከተ ነው ነው የሚሉ በተጠረጠሩት ላይ ያለውን ለመያዝ በተደረገው ከበባ በተኩስ ልውውጥ ነው እንግዲህ እነዚህ ሰዎች የሞቱት ነው የሚባለው።
ያለፈው ሳምንት ረቡዕ የተኩስ ልውውጥ የመንግስት የጸጥታ ኃይሎች በዚሁ የእገታ ተግባርና በዝርፊያ ከተጠረጠሩ ግለሰቦች ጋራ ያካሄዱት እንደነበር የቻግኔ ከተማ አስተዳደር ተቀዳሚ ከንቲባ አቶ ይበልጣል ሰይድ ተናግረዋል። አቶ ይበልጣል በአካባቢው ሰዎችን በማገት ከፍተኛ ገንዘብ ይጠይቃሉ ካሏቸው አጋቾች ጋራ በተደረገ የተኩስ ልውውጥ የሰዎች ህይወት ማለፉን ገልጸዋል።
ከተማው ላይ የተለያዩ ወንጀሎች ሲፈጸሙ ስለነበር የሰዎች እገታ፣ ጎዳና ላይ ለመንገድ መኪና አስቆሞ ዘረፋ፣ እንዲሁም የተለያዩ ግድያዎች ሲፈጸሙ ስለነበረ በዚያ ወንጀል የተጠረጠሩ ሰዎች እጃቸውን መስጠት ሳይችሉ በመቅረታቸው በተከፈተ ተኩስ ያው አንድ ተጠርጣሪ ያው ሞቷል። ከዚያ ውጭ ደግሞ በተኩስ ልውውጥ ሂደት ውስጥ ሞት እንደተሰማው ሁኔታ ነው ያለው።
አጠቃላይ ስንት ሰው ሞቷል?
5።
በአንጻሩ ሰላማዊ ትግልን አማራጭ አድርጎ በዞኑ እንደሚንቀሳቀስ የሚገልጸው የአገው ብሔራዊ ሸንጎ ፓርቲ ሊቀመንበር አቶ አላምረው ይርዳው ሰዎቹ የተገደሉት በወንጀል ተጠርጥረው አይደለም ይላሉ።
እነዚህ ሰዎች አገው ብሔራዊ ሸንጎ አባልም አይደሉም፣ ታጣቂዎችም አይደሉም። ሆን ተብሎ በቃ እነሱን ለማጥቃት የተደረገ እና ያው እንደዚህ ነቃ ያሉ የአገው ማህበረሰብ አባላትን፣ ወጣቶችን፣ ነጋዴዎችን እነዚህ ነው እየመረጡ የሚያጠቁት። ምሳሌ ምንድነው የሆነው? በጣም የታወቀ የሆቴል ባለቤት አለ። ያንን ሰው ፈረደ ሰለመ የሚባል ተጠቃ ሄደው የእሱን ወንድም የገደሉ ስስ ደግሞ ወንድሙን አስከሬ ለማንሳት ወንድሙ ሞተ ሲባል ሲሄድ እሱንም ደግሞ ነው የገደሉ። በጣም ሰላማዊ ሰዎችን በአጠቃላይ የአይነት አደጋ ያደረሱት ደርሰው 5 ሰዎችን ገድለዋል። ፈረደ ሻለመ የሚባል ለምሰው በርሁን ነጋ በርሆን የሚባል ወንድማማቾች የኔ አለም ተፈራ የሚባል በጣም የታወቀ የአካባቢው ወጣት ሞ ወጣቶች የፈጠደ የሚባለው በከፍተኛ ሁኔታ ተወስዷል ነው የሚባለው።
የቻግኒ ከተማ አስተዳደር የሰላምና ደህንነት ጽህፈት ቤት ኃላፊ አቶ በቀለ መኩሪያው በበኩላቸው በአካባቢው ነዋሪዎችን ያማረረ እገታና ዝርፊያ መኖሩን ጠቁመው የጸጥታ አካሉ ወንጀል ፈጻሚዎችን ሲከታተል እንደነበር አውስተዋል። ከነዋሪዎቹ ደርሶታል ባሉት ጥቆማ መሰረትም ተጠርጣሪዎቹን ለመያዝ በተደረገ የተኩስ ልውውጥ ሰዎች መሞታቸውን አስረድተዋል።
እኛ የብሔረሰቡ ሰዎች ነን፣ ያው የብሔረሰቡ ሰዎች ነን። በዛው ውስጥ ያለንን ወታደር ብሔር የለውም። ሰውን ያጠፋ ሰው ነው። ሲያጠፋ የሆነ ብሔር ሰው ሲያጠፋ የሆነ ሃይማኖት ሰው ሊሆን አይችልም። ሰውን ያጠፋ ብሔሩ መሽግ ሊሆን አይችልም። ወንጀል ህግ የማስከበር ስራ ላይ ተሰማርቶ የነበረ ኃይል ጋር ነው ግጭት የፈጠሩት እንጂ የሆነ የፖለቲካ ፓርቲ ጋር አይደለም ግጭት። የጸጥታ ኃይል ደግሞ የትኛውም ፖለቲካ፣ የትኛውም ሃይማኖት፣ የትኛውም ብሔር መገለጫ ሊሆን አይችልም። በአጋጣሚ ተኩስ የተፈጠረ ግጭት የተፈጠረው ከዘራፊውና ከታጠቀው ጋር ነው። እነዚህን ትጥቅ አላቸው። በዚህ ተኩስ ልውውጥ በቦታው ተገኙ እና ተኮሱ። ተኩሱ በተወሰደ አጸፋዊ እርምጃ ነው ጉዳት የደረሰ። ይህን የሚፈጽሙት የታጠቁና የተደራጁ ኃይሎች ናቸው።
በጉዳዩ ላይ ከቻግኒ ከተማ አስተዳደር ባለስልጣናት ከተሰጠ መረጃ በቀር ከአማራ ክልል መንግስት እስካሁን የተሰጠ መረጃ የለም። ለአሜሪካ ድምጽ አስቴር ምስጋ ነው።
አስቴር ምስጋናውን ለቀደመው ዘገባ አመሰግናለሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው። የሰማችሁት የዕለቱን አበይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ከታዩ ዘገባ ወደ ትግራይ ክልል ይወስደናል። በትግራይ ክልል በጦርነቱ ምክንያት ስራቸው ከተቋረጠ ከ6400 በላይ አነስተኛ መካከለኛና ታላላቅ አምራች ተቋማትና ኢንዱስትሪዎች ውስጥ ወደ ማምረት የተመለሱት 227ቱ ብቻ እንደሆነ የክልሉ ኢንዱስትሪ ቢሮ ገልጿል። ተቋማቱን ወደ ስራ ለማስገባት የብድር ስረዛ፣ ተጨማሪ ብድርና የውጭ ምንዛሬ ድጋፍ እንደሚያስፈልግ የቢሮው ምክትል ኃላፊ አቶ ማሃሪ ገብረ ሚካኤል አመልክተዋል። የዚህን ጉዳይ ዝርዝር ወርጌታ አጽባ ይዟል።
የትግራይ ክልልን መነሻ ካደረገው የሰሜን ኢትዮጵያው ጦርነት በፊት በክልሉ በስራ ላይ ከነበሩ 5507 አነስተኛ፣ 872 መካከለኛና 45 ታላላቅ አምራች ተቋማትና ኢንዱስትሪዎች ውስጥ አሁን በመርት ስራ ላይ የሚገኙ 227ቱ ብቻ እንደሆኑ የክልሉ ኢንዱስትሪ ቢሮ ምክትል ኃላፊ አቶ ማሃሪ ገብረ ሚካኤል ለአሜሪካ ድምጽ ገልጸዋል።
አሁን በመናደርጋት ያለች ትንሽ ወንቅስቃሴ በራሳቸው ተጨርጨሩም ትንሽ መንግስት ድጋፍ አድርጎላቸው ወደ ስራ የገቡ ግን 200 የሚሆኑ አነስተኛ፣ 15 የሚሆኑ መካከለኛ፣ 12 የሚሆኑ ደግሞ ከፍተኛ ኢንዱስትሪዎች አሉን ማለት ነው።
ለሀገራዊ ኢኮኖሚው ከ22% በላይ አበርክቶ የነበራቸው እነዚህ አምራች ተቋማት በጦርነት ወቅት ሙሉ በሙሉ ቆመው እንደነበር አቶ ማሃሪ አስረድተዋል። ወደ ስራ ከገቡ ኢንዱስትሪዎች አንዱ ለኮንስትራክሽን ግብአት የሚሆኑ ብረታ ብረቶች የሚያመርተው ዩናይትድ ስቲል ኤንድ ሜታል ፋብሪካ ነው። የተቋሙ ባለቤት አቶ አዘዙ ማየለ ከጦርነቱ በፊት የገቡ ጥሬ ዕቃዎችን በመጠቀም ማምረት መጀመራቸውን ይናገራሉ።
ትንሽ ቀደም ብሎ የገባ ሮ ማቴሪያል ነበር። ልክ ፕሪቶሪያ ስምምነት እንደተከፈተ ወደ ስራ ገባን። መጣ 2 ወርም አልሞላን በማነቃቃት ነው የገባ ነው ተመልሰን። ሰራተኞቹን ማንቃት፣ ማህበረሰቡ ማንቃት፣ የተለያየ ሰውም ወንዴ አለን የተረፈ ነገር አለ ወድሟል ተብሎ በሙሉ ስለሚታሰብ፣ ስለዚህ በነበረች ሪሶርስ ወደ ስራ ነው የገባ ነው። እዚህ አይነት ችግር ያሳለፉ ይቅርና ትንሽ የፋይናንሻል ክራይሲስ ካጋጠማቸው መንግስቶች ራሳቸው ኢንጀክት አድርገው ወደ ስራ እንዲመለሱ ያደርጋሉ። እኛ የምንጠብቀው እንደሱ ነው። አሁን
ለ2 ዓመታት በዘለቀው ጦርነት ወቅት የክልሉን ኢንዱስትሪዎች ሆን ብሎ የማውደም ተግባር እንደነበረ የገለጹት የክልሉ ኢንዱስትሪ ቢሮ ምክትል ኃላፊ ለተቋማቱ ካሳ ያስፈልጋቸዋል ብለዋል።
በስራ ላይ የገቡ የሆኑ ያልገቡ ትልቅ እንቅፋት የሆነ ያለ ለፌደራልም እስከ ጠቅላይ ሚኒስትር ጽህፈት ቤት የደረሱ ጥያቄዎች አሉ። አንደኛው የወሰዱት ብድር ነው። ሁለተኛ የብድሩ ወለድ ነው። ሶስተኛ የስራ ማስኬጃ የሚሆን በቅናሽ ወለድ እንዲሰጣቸው ጥያቄ ያቀረብ ነው። አራተኛ የውጭ ምንዛሬ ቅድሚያ እንዲሰጠው፣ አምስተኛ የጥሬ ዕቃ አቅርቦት ነው። ስለዚህ እነዚህ ነገሮች ከተታገዙ ኢንዱስትሪዎቹ ወደ ነበሩበት የሚመለሱበት ሂደት ይኖራል የሚል ነው ያለ።
የኢንዱስትሪ ሚኒስትር ዴታ አቶ ሐሰን መሐመድ በትግራይ ክልል በጦርነት ምክንያት ስራ ያቆሙ ኢንዱስትሪዎች ልዩ ትኩረት በመስጠት ወደ ስራ ለማስገባት ጥረት እንደሚደረግ አስታውቀዋል። ባለፈው ሳምንት ቅዳሜ ሰኔ 1 ቀን በተጀመረውና የክልሉ አምራች ተቋማትና ኢንዱስትሪዎች ወደ ስራ ለማስገባት ባለመው የኢንዱስትሪ ንቅናቄ ሳምንት የተገኙት ሚኒስትር ዴታው በአገር አቀፍ ደረጃ ከስራ ውጪ የሆኑ አምራች ተቋማትና ኢንዱስትሪዎች ወደ ማምረት እንዲመለሱ ለማበረታታትና ምርታማነት ለማሳደግ በፌደራል መንግስት ኢትዮጵያ ታምርት በሚል መሪ ቃል ንቅናቄ እየተካሄደ እንደሚገኝ ተናግረዋል።
በስከጃ ጋር ተያይዞ ከውጭ ምንዛሬ፣ ከመብራት ኃይል መቆራረጥ እና ከመስሪያ ቦታ ጋር ተያይዞ ያው ክልሉም እያገዛቸው እነዚህ ማረቆዎች በጦርነት የተጎዱ አካባቢ ስለሆነ ኢንተርቬንሽን ልዩ ኢንተርቬንሽን ተደርጎ ለማክሮ ቲም እና ፒኤም ኦፊስ የተቋቋሙ አስተባባሪ ኮሚቴ አለ እና እነዚህ አስተባባሪ ኮሚቴዎች በአጠቃላይ በአገሪቷ በማኑፋክቸሪንግ ዘርፉን ያው ማኑፋክቸሪንግ ዘርፉ የስራ እድልን ይፈጥራል፣ ተኪ ምርትን ይሰካል፣ ኤክስፖርትን ያበረታታል፣ የስራ እድል እንደዚሁ ይፈጥራል። እንደዚሁ ቴክኖሎጂ ሽግግር፣ የእውቀት ሽግግር ማዕከል ስለሆነ ለሀገሪቷ እድገት በጣም ወሳኝ። በአጠቃላይ በኢትዮጵያ ውስጥ የተቀዛቀዙ ኢንዱስትሪዎችን ለማነቃቃት በኢንዱስትሪ ሚኒስቴር እና ተጠሪ ተቋማት ከፍተኛ ጥረት እየተደረገ ነው ያለው። በተለያዩ ምክንያቶች ተቀዛቅዘው የነበሩ ማኑፋክቸሪንግ ዘርፉን እንደገና ለማነቃቃት የኢትዮጵያ ታምርት ንቅናቄ የሚል እኛም ኢኒሽምት የሚለውን ንቅናቄ ተፈጥሮ በማኑፋክቸሪንግ ዘርፉ ያሉ ማነቆዎችን እና ተግዳሮቶችን ከተለያዩ ተቋማት ጋር በክለስተር በመዋቅር ችግሮቹ እንዲፈቱ እየተደረገ ነው።
ላለፉት 5 ቀናት በአውደ ርዕይ በውይይቶችና በተቋማት ጉብኝት መርሃ ግብሮች ሲካሄድ የቆየው የኢንዱስትሪ ሳምንት ንቅናቄ በዛሬው ዕለት ተጠናቋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
ሙልጌታ አጽብሃን ለቀደመው ዘገባ አመሰግናለሁ። ወደ ሌሎች ዓለም አቀፋዊ ጉዳዮች ስንሻገር ሐማስ የተባበሩት መንግስታት ድርጅት ያቀረበውን የተኩስ አቁም ውሳኔ ተቀብሏል። ዩናይትድ ስቴትስ በጋዛና አካባቢው ለሚኖሩ ፍልስጤማውያን ሲቪሎች ለሚገኙበት አስከፊ ሰብአዊ ሁኔታ ምላሽ ለመስጠት ተጨማሪ እርዳታ እያደረገች መሆኑን አስታውቃለች። አሜሪካንን ያስታወቀችው ሐማስ የተባበሩት መንግስታት ድርጅት ላቀረበው የተኩስ አቁም ውሳኔ ሐሳብ ምላሽ ከመስጠቱ ከሰዓታት በፊት ነው። የአሜሪካ ድምጽ ዘጋቢ ካርላ ባብ የላከችውን ዘገባ ስመኝሽ ቆይታ አቀርባለች።
ዩናይትድ ስቴትስ ለጋዛ አዲስ እርዳታ ያቀረበች ባለችበት ወቅት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሀገራቸው ለፍልስጤማውያን ተጨማሪ ሰብአዊ እርዳታ ማቅረብ የሚያስችል 400 ሚሊዮን ዶላር እንደምትሰጥ አስታውቀዋል።
Let's work together to ensure that more aid
ተጨማሪ እርዳታ ወደ ጋዛ መግባቱንና ጋዛ ከደረሰ በኋላ ደግሞ እርዳታው ለሚያስፈልጋቸው ሰዎች መድረሱን ለማረጋገጥ አብረን እንስራ።
ብሊንከን አሁንም በሐማስ ቁጥጥር ስር ከሚገኙ ታጋች ቤተሰቦች ጋር ከተገናኙ ከሰዓታት በኋላ ሐማስ በዩናይትድ ስቴትስ የተደገፈውና የእስራኤል ታጋቾችን ከፍልስጤም እስረኞች ጋር መለዋወጥን ጨምሮ ሌሎች ነጥቦችን ያካተተው የተኩስ አቁም እቅድ ላይ ማሻሻያ እንደሚፈልግ ተናግሯል።
They were elated at the rescue of the four hostages.
ከጥቂት ቀናት በፊት አራት ታጋቾች በመዳናቸው በጣም ተደስተው ነበር። ነገር ግን አሁንም ከሚወዷቸው ዘመዶቻቸው ጋር በመለየታቸው ጥልቅና ጠንካራ ሐዘን ይሰማቸዋል።
የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ማክሰኞ ዕለት ባወጣው መግለጫ ታጋቾችን ወደ ቤታቸው ለመመለስ በተደረገ ወረራ ሁለቱም ወገኖች የጦር ወንጀል ፈጽመው ሊሆን እንደሚችል አስታውቋል። በጦርነቱ የተገደሉ ሲቪሎችንና ተዋጊዎችን ቁጥር አንድ ላይ ይፋ ያደረገው የጋዛ ጤና ሚኒስቴር ታጋቾችን ለማዳን በተደረገው ጥረት ከ200 በላይ ፍልስጤማውያን መገደላቸውን አስታውቋል። ሐማስ ታጋቾቹን በሁለት የመኖሪያ ቤት ህንጻዎች ውስጥ አስቀምጧቸው የነበረ ሲሆን ለማስለቀቅ እስራኤል የአየር ጥቃት ማካሄድ እንደነበረባት ተገልጿል። አሁን በጥረታ ላይ የሚገኙት የቀድሞ የዩናይትድ ስቴትስ ማዕከላዊ እዝ ኃላፊና Melting Point የተሰኘው መጽሐፍ ደራሲ ጀነራል ፍራንክ ማኪንዚ ከአሜሪካ ድምጽ ጋር ባደረጉት ቆይታ ሐማስ ንጹሃን ዜጎችን እንደመከለያ መጠቀሙ የእስራኤልን እንቅስቃሴ እንዳወሳሰበው ተናግረዋል።
I think they've been a little less successful getting after senior Hamas leadership
because ከፍተኛ የሐማስ አመራሮችን ለመያዝ ብዙም ያልተሳካላቸው ተዋጊዎቻቸው እየተዋጉ እነሱ ግን መደበቅ በመምረጣቸው ነው። እና ደግሞ በእስራኤል ታጋቾች ብቻ ሳይሆኑ በዋናነት ጋዛ ውስጥ በታገቱ ሐማስ ከእሳት ውስጥ ሊያወጣቸው ምንም ፍላጎት በሌለው የጋዛ ህዝብ እየተጠበቁ ከመሬት በታች እንደተደበቁ እርግጠኛ ነኝ።
እስራኤል ከሐማስ ጋር በመታደርገው ውጊያ ድል መቀዳጀት ትችላለች ወይ ለሚለው ጥያቄ ጀነራል ፍራንክ ማኪንዚ ምላሽ አላቸው።
It's wonderful if they can fashion a way to a day after that makes sense.
ጋዛ ውስጥ የማያቋርጥ ውጊያ በማይደረግበት መልኩ ከተከናወነ ጦርነቱን በአሸናፊነት ማጠናቀቅ ይቻላል። ነገር ግን ሐማስ እዚያ ጥያቄ ውስጥ እንደማይገባ ማረጋገጥ አለባቸው። እኔ እስራኤል ሐማስን ማጥፋት አለብኝ ብላ የምትከተለውን አመለካከት እረዳለሁ። ነገር ግን በተመሳሳይ ጊዜ ሐማስን ሙሉ ለሙሉ አጥፋለሁ የሚለው በጣም ከፍ ያለ ግብ ይመስለኛል። ምክንያቱም ይሄ አብዮታዊ እንቅስቃሴ ነው። 99 የሐማስ ታጋዮችን በትገድል 100ኛው ተዋጊ እጁን አውጥቶ አብዮት ሊያውጅ ይችላል።
ጀነራል ማካንዚ ጦርነቱ ከተጠናቀቀ በኋላ ከአጎራባች ሀገራት የተውጣጣ አረብ መር ኃይል በጋዛ ሰርጥ ሰላም እንዲሰፍን ያደርግ ይችላል የሚል እምነት አላቸው። ለእስራኤልና ለፍልስጤማውያን እውነተኛ ድል እንዲገኝ ደግሞ ጋዛን መልሶ መገንባት የሚያስችል ዓለም አቀፍ መዋለ ንዋይ እንደሚያስፈልግ ያሰምሩበታል። በካርላ ባብ ለቀረበው ዘገባ ስመኝሽ ቆየ ዋሽንግተን ዲሲ።
ስመኝሽ ቆየን አመሰግናለሁ። የተከታተላችሁ ያላችሁ ከአሜሪካ ድምጽ በቀጥታ የሚተላለፍላችሁ የረቡዕ ምሽት ስርጭታችንን ነው። ወደ ቀጣዩ ዘገባ ስንሻገር በዚህ ሳምንት በተካሄደው የቡድን ሰባት ሀገሮች ስብሰባ ላይ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በመታገዳቸው ከማይንቀሳቀሱ የሩሲያ ንብረቶች የሚገኘው ወለድ በመጠቀም የዩክሬን ጦርነትን ማገዝ የሚያስችል ስምምነትን ይፈልጋሉ። የመሰረተ ልማት ፈንድ፣ የሰው ሰራሽ ልህቀትና ገበያውን አጥልቅልቀዋል ስለተባሉ የቻይና አረንጓዴ ቴክኖሎጂዎች የመሳሰሉ ዓለም አቀፍ ተግዳሮቶችን ለመቅረፍ ህብረት እንዲኖር ግፊት የሚያደርጋሉ ተብሎ ይጠበቃል። ይሁን እንጂ ወደ ቀኝ እያዘነበለ ያለው የአውሮፓ የፖለቲካ ምህዳር እቅዶቹን ለውሰብስብ ይችላል ተብሏል። ፓትሲ ውድክስዋራ ተከታዩን ዘግባለች። ደረጀ ደስታ ያስደምጠናል።
የሩሲያ ኃይሎች በዩክሬን ጦር ሜዳ ላይ ወደፊት እየገሰገሱ ባሉበት በዚህ ወቅት ጦርነቱን በገንዘብ የመደገፉ አታካች ሸክም በአሜሪካውያንና አውሮፓውያን ግብር ከፋዮች ትከሻ ላይ አርፏል። ዩናይትድ ስቴትስ በኢንዱስትሪ በበለጸጉ የቡድን 7 ሀገራት ከታገተው ወደ 280 ቢሊዮን ዶላር የሚገመት የሩሲያ ገንዘብ ላይ ከሚገኘው የተቀማጭ ወለድ የሚከፈል ለኪቭ 50 ቢሊዮን ዶላር በብድር እንዲሰጥ ፍላጎት አላት። ፕሬዝደንት ጆ ባይደን ባለፈው ሳምንት በፓሪስ ከዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ጋር ተነጋግረዋል።
ዩናይትድ ስቴትስ ከጎናችሁ ቆማለች። የተፈጸመ ያለውን የወረራ ጥቃት ተከላካዮቹ እናንተ ናችሁ።
ባለፈው ወር በቻይና ኤሌክትሪክ ተሽከርካሪዎችና በሌሎች ቁልፍ ዘርፎች ላይ የተጣለው ታሪፍ በአራት እጥፍ ጨምሯል። ባይደን አሁን ቤጂንግ በእነዚያ ኢንዱስትሪዎች ዓለም አቀፍ ገበያዎችን ወደ ውጪ በሚላኩ ርካሽ ምርቶች ለማጥለቅለቅ የምታደርገውን ጥረት የቡድን 7 ሀገራት እንዲጋፈጡ ይፈልጋሉ። የአሜሪካ የገንዘብ ሚኒስትር ጃኔት የለን
It's critical that we and the growing number of countries who have identified this as a concern.
እና ይህንን እንደ አሳሳቢነት ለይተው ለተመለከቱ ቁጥራቸው እየጨመረ ያሉ ሀገራት ግልጽና አንድነት እንደሚያስፈልገው ማሳያ ነው።
ይሁን እንጂ ይህ ጥረት በሳምንቱ መጨረሻ ላይ በነበረው የአውሮፓ ፓርላማ ምርጫ የቀኝ ፓርቲዎች ምርታ በማግኘታቸው ተዳክሟል። የፈረንሳዩ ፕሬዝደንት ኢማኑኤል ማክሮንና የጀርመኑ ቻንስለር ኦላፍ ሾልድ ቡድን 7 በሩሲያና በቻይና ላይ ያለውን አቋም እርግጠኛ አለመሆንን ጨምረዋል። ኤርሱላ ቮንደርሌን የአውሮፓ ኮሚሽን ፕሬዝደንት ሆነው ለመቆየት እየታገሉ ነው። ከተሳካላቸው አውሮፓ በሩሲያና በቻይና ላይ ጠንካራ ሆና እንደምትቀጥል ይተበቃል። ከአውሮፓ ውጭ ግንኙነት ምክር ቤት ሊያና ፊክስ ይህን ያስረዳሉ።
But the wild card really are the French elections here. The snap elections that Emmanuel Macron has announced after his...
እዚህ ጋር ግን ትልቁ ጉዳይ በእውነቱ ኢማኑኤል ማክሮን በአውሮፓ የፓርላማ ምርጫ ከተሸነፉ በኋላ ያስታወቁት የፈረንሳይ ምርጫዎች ነገር ነው። በፈረንሳይ የቀኝ ክንፉ ወደ መንግስት ስልጣን ከገባ በዩክሬን ድጋፍ ጉዳይ ብቻ ሳይሆን በቻይና ግንባርም እንቸገራለን።
የቡድን 7 አስተናጋጅ የኢጣሊያው ጠቅላይ ሚኒስትር ጆርጂያ ሜሎኒ አገራቸው ሮም ያሰማችው የሰነ ምግባር ጥሪ እንዲጎላ የካቶሊኩን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስን ጋብዘዋል። መንግስታትና ኩባንያዎች ለሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ የሰነ ምግባር መርሆችን እንዲከተሉ አሳስበዋል። በአፍሪካ ኢንቨስት በማድረግ ወደ አውሮፓ የሚደረገውን ፍልሰት መክታት ሜሎኒ በቡድን 7 ፕሬዝደንትነታቸው ያቀረቡት ሌላው ጭብጥ ነበር። ይህ ተነሳሽነት ከቡድን 7 ለዓለም አቀፍ የመሰረተ ልማትና ኢንቨስትመንት ጋር የሚስማማ ሲሆን ዓላማው ለአውሮፓ አቆጣጠር በ2027 Belt and Road ከተባለው የቻይና ተነሳሽነት ሌላ አማራጭ ሆኖ ከግሉ ዘርፍ የ600 ቢሊዮን ዶላር መሰረተ ልማት የገንዘብ ድጋፍ ወይም ፈንድ ማስ አውሮፓ የፓርላማ ምርጫ የሜሎኒ ቀኝ አክራሪው የጣሊያን ወንድማማቾች ፓርቲ ያገኘው ድል ስልጣናቸውን አጠናክሮላቸዋል። ሜሎኒ ስለዚህ ሲናገሩ
Voglio dire sono orgogliosa.
I'm proud that
this hager Europa የቡድን 7ቱ ስብሰባ ከመቼውም ጊዜ በላይ ጠንካራ መንግስት ሆኖ ራሱን በማቅረቡ ኩራት ይሰማኛል።
ፕሬዝደንት ባይደን ልጃቸው ሃንተር ባይደን በአውሮፓ አቆጣጠር በ2018 የአደንዛዥ እጽ ሱሰኛ በነበሩበት ወቅት የመሳሪያ ባለቤት ሆነው በመገኘታቸው በተመሰረተባቸው የፌደራል ክስ የጥፋተኝነት ውሳኔ ከተላለፈባቸው አንድ ቀን በኋላ ዛሬ ረቡዕ ወደ ጣሊያን አምርተዋል።
ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ምሽት ስርጭታችንን ነው። የመጀመሪያው ምዕራፍ ስርጭታችንን ጨርሰን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የመጀመሪያው ዝግጅታችን ዲሞክራሲ በተግባር ነው። የዛሬው የዲሞክራሲ በተግባር ዝግጅታችን ዋነኛ ትኩረቱ የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ነው። በመካከለኛው ምስራቅና በአውሮፓ እየተካሄዱ ያሉት ጦርነቶችና ዩናይትድ ስቴትስ ከቻይና ጋር ያላት ፉክክር በመጪው የጥቅምት ወር ፕሬዝደንታዊ ምርጫ አሸናፊ ማንም ይሁን ማን የዩናይትድ ስቴትስ ዲፕሎማቶች የሚጋፈጧቸው ቁልፍ ጉዳዮች ሆነው ይቆያሉ። የአሜሪካ ድምጽ የዋይት ሃውስ ከፍተኛ ዘጋቢ ፓትሲ ውድስክሶዋራ የሁለቱ ፕሬዝደንታዊ እጩዎች ጆ ባይደን እና ዶናልድ ትራምፕ በውጪ ፖሊሲዎቻቸው ቅድሚያ የሚሰጧቸውን ጉዳዮች መልከት አድርጋ የላከችልንን ዘገባ አሉላ ከበደ እንደሚከተለው አቀናብሯቸዋል።
እጩን የአውሮፓውያኑን 2025ን ላፍታ ባይነህልናችሁ መልከት አድርጉ። በጋዛው ጦርነት ዘላቂ የተኩስ አቁም ስምምነት የመደረሱታ አሁንም ላይሳካ የሚችል ጉዳይ ነው። በዩክሬን በዝግታ የማዳከም ወታደራዊ ቅያስ የተያዘው ጦርነት አሁንም ቀጥሏል። በሌላ በኩል ቻይና ስጋት ደቃኝ ሆና ቀጥላለች። ጆ ባይደን የሚሆኑ ዶናልድ ትራምፕ በምርጫው አሸንፈው ዋይት ሃውስን ቢቆጣጠሩ እነኚህ ፈተናዎች ይጠብቋቸዋል። የባይደን የሁለተኛ ዙር የስልጣን ዘመን የውጭ ፖሊሲ ለመጀመሪያው ዙር አስተዳደራቸው መሰረት ባደረጓቸው መርሆች ላይ የተመሰረተ ይሆናል። ዓለም አቀፍ አመራርና ባለብዙ ወገንተኝነት
United States will compete and will compete vigorously and lead with our values and our strength. We'll stand up for our allies and our friends.
United States ተወዳዳሪና ብርቱ ተወዳዳሪ ትሆናለች። እናም በስቴትና በጥንካሬዎቻችን ዓለምን እንመራለን። ከጋሮቻችንና ከወዳጆቻችን ጋር እንቆማለን።
በተጨማሪም አስተዳደሩ ከቀደመው ማሻሻል እንዳለበት በሚያምንባቸው ጉዳዮች ዙሪያ ትኩረት ማድረግ
is a major initiative with the Congress aimed at truly delivering on the promise of
ለታዳጊው ዓለም አስፈላጊ ግባቶችን ማግኘት የሚያስችሉ በሮችን ለመክፈት የገባነው ቃል እውን ለማድረግ ከምክር ቤቱ ጋር ለመስራት የተያዘው ግዙፍ ጥን ነው።
ይህም ማለት የዕዳ ፎይታ በሚሰጡ ፕሮግራሞች፣ በባለ ብዙ ወገን የልማት ባንኮች ላይ የሚደረጉ ማሻሻያዎችና በዓለም ዙሪያ የሚካሄዱ የተለያዩ የመሰረተ ልማት ፕሮጀክቶች ዩናይትድ ስቴትስ ተጨማሪ የመዋለ ንዋይ ታፈሳለች ማለት ነው። የዚህም ግቡ ዛምቢያን ኮንጎ ዲሞክራሲያዊ ሪፐብሊክንና አንጎላን እንደሚያገናኘው የሎቢቶ መተላለፊያ የመሳሰሉ የተለያዩ የትራንስፖርት ፕሮጀክቶችን በመደገፍ እያደር እየሰፋ የመጣውን የቻይናን ዓለም አቀፍ የልማት ንቅጥኖችና ተጽዕኖዎች መመከት መቻል ነው።
We can not only build out a transportation capacity to help ensure that we have the inputs for our clean energy supply chains but also unlock Africa's fast
በመጓጓዣ ቴክኖሎጂ ረገድ የምናደርገው አቅም ግንባታ ለንጹህ የኃይል አቅርቦታችን ግባቶች መኖሩን ለማረጋገጥ ብቻ ሳይሆን የአፍሪካን ሰፊ የግብርና እምቅ አቅም ለማውጣት ሸቀጦችን ለገበያ በማቅረብና በዘርፉ ለጥቅም የሚውል የዲጂታል ቴክኖሎጂ እመርታ እንዲታይ ለማስቻል ጭምር ነው።
ትራምፕ ካሸነፉ ግን ዓለም አቀፍ ልማትን በሚመለከቱት ጉዳዮች ላይ ያን ያህል ትኩረት አያደርጉም።
Make America richer and safer and stronger and prouder and more beautiful than ever before.
አሜሪካን ይበልጥ የበለጸገችና አስተማማኝ እንዲሁም ጠንካራና ኩሩ እናም ከመቼውም ጊዜ የበለጠ ውብና አድርጋት ያውስታኝ እድል ያለን ይመስለኛል።
ምንም እንኳን ትራምፕ ደጋግሞ የሚጠቀሙት ልዩ አገላለጽ አሜሪካ ፈርስት ቅድሚያ አሜሪካ የሚል ቢሆንም የውጭ ፖሊሲያቸው ግን የግድ አግላይ አሰራርን የሚከተል ይሆናል ማለት አይደለም።
Mercantilist, sure, transactionalist, yes. But I think the most interesting part of his foreign policy is just the degree
ለውጭ ገበያ የሚቀርብ ምርትን በእጅጉ ማሳደግና በአንጻሩ ከውጭ የሚገባው ምርት የማሳነስ ፖሊሲ ያራምዳሉ። አዎ፣ ሁሉንም ነገር በመሸጥ በመለወጥ ይመዝናሉ። አዎ፣ እንደኔ እይታ ግን የተለየ ስሜት የሚሰጠው የውጭ ፖሊሲያቸውን የቱን ያህል የዩናይትድ ስቴትስን አቅም በተለየ መንገድ ጥቅም ላይ የማዋል ራዕይ አላቸው የሚለው ነው።
ለእስራኤል የሚሰጡት የማያወላውል ድጋፍ፣ ሁኔታዎች ሊለውጡት የሚችል ለዩክሬን የሚሰጥ እርዳታና ከቻይና ጋር የሚያደርጉት ጠንካራ ፉክክር ከትራምፕ ጋር ቁርኝት ያለው ቅድሚያ አሜሪካ የተሰኘው የጥናት ተቋም ለትራምፕ የሁለተኛ ዙር አስተዳደር ዘመን የነደፋቸው የውጭ ፖሊሲ መርሆች ናቸው።
Those are three areas that any incoming America First administration is going to have to deal with and is going to have to put that piece through.
ይህኛው መጪ ቅድሚያ ለአሜሪካ ፖሊሲ አራማጅ የሆነ አስተዳደር ወደ ስልጣን በሚመጣበት ወቅት ያጋጥሙት የሚችሉ እናም ያንን ሰላምን ባለህ ጠንካራ አቅም ማረጋገጥ የተባለ መርህ መፈተን አለበት።
በፊታችን ጥቅምት ወር መገባደጃ በሚካሄደው ምርጫ ማን እንደሚያሸንፍ ባናውቅም የውጭ ፖሊሲ ጉዳዮች ግን በምርጫው ወሳኝ ከሆኑት ምክንያቶች ውስጥ አለመሆናቸውን እናውቃለን። የህዝብ አስተያየት ግምገማዎች እንደተቆሙትም አብዛኛው አሜሪካዊ ዩናይትድ ስቴትስ በውጭ ሀገራት ከምታከናውናቸው ጉዳዮች ይልቅ የዋጋ ንረት፣ የኢኮኖሚ፣ የኢሚግሬሽን እና የወንጀል ነክ ጉዳዮች ያሳስቧቸዋል።
አሉላን አመሰግናለሁ። ቀጣዩም ዘገባ ከዩናይትድ ስቴትስ ምርጫ ጋር የተያያዘ ነው። በአዋቂነት የዕድሜ ክልል ውስጥ ከሚገኙት አሜሪካውያን ጾታዊ ግንኙነት ከተቃራኒ ጾታ ጋር እንዳልሆነ የሚናገሩት 7.2% እንደሚሆኑ በቅርብ የወጣ የዳሰሳ ጥናት ጠቁሟል። ይህ አሃዝ የሁለቱም የዘንድሮ ፕሬዚደንታዊ ምርጫ ተፎካካሪዎችን ትኩረት ስቧል። የዋሽንግተን ጉዳዮች ከፍተኛ ዘጋቢያችን ካሮላይን ፕሮስቲ ተከታዩን ዘገባ አጠናቅራለች። ኤደን ገረመው ታሰማናለች።
የፍቅር ግንኙነታቸው ከተመሳሳይ ጾታ ወይም ከሁለቱ ጋር የሆነ ጾታቸውን የቀየሩ ጾታቸው የትኛው እንደሆነ እርግጠኛ ያልሆኑ ሰዎች ቡድን ጥቅል መጠሪያ ከእንግሊዘኛው ዝርዝር በምህጻር LGBTQ ተብሎ ይታወቃል። እነዚህ ሰዎች እድሜያቸው በአዋቂነት ከሚያስመድባቸው አሜሪካውያን 7.2% እንደሚሆኑ ጌለፕ የተሰኘው የአሜሪካ ህብረ ብሔራዊ ትንታኔና አማካሪ ኩባንያ ያወጣው መረጃ አሳይቷል። ይህ ቡድን ታዲያ ጾታቸውን የቀየሩ ሰዎች ጦር ውስጥ እንዳያገለግሉ ዶናልድ ትራምፕ የዛሬ 7 ዓመት በ2010 ዓ.ም ፕሬዚዳንት ሳሉ በትዊተር ያወጁትን እገዳ ተቃውሟል። ያንን ክልከላ የአሁኑ ፕሬዚዳንት ጆ ባይደን ወደ ስልጣኑ ዘልቀው ከአንድ ሳምንት ባነሰ ጊዜ ሰርዘውታል።
ጾታቸውን የለወጡ ሰዎች በሌላ በማንኛቸውም መንገድ ብቁ ሆነው ከተገኙ በዩናይትድ ስቴትስ ጦር ውስጥ መንግስታቸውን ማገልገል ይችላሉ።
ሳራ ኬት ኤሊስ ግላድ የሚባለው የኤልጂቢቲኪው ተሟጋች ድርጅት ፕሬዝዳንትና ዋና ስራ አስፈጻሚ ናቸው።
ማንነታችንን የሚረዳና እንደ አሜሪካውያን ዜጎች የሚያከብረን አስተዳደር ማግኘታችን እፎይታ ነው።
ፕሬዝዳንት ጆ ባይደን ለተመሳሳይ ጾታ ጥንዶች ፌዴራል መብቶችንና ጥቅሞችን የሚያስጠብቅ ጋብቻን የማክበር ህግ ፈርመዋል። ዋይት ሃውስ ውስጥ በተከናወነ ዝግጅት ላይ ለተገኙ የኤልጂቢቲኪው ማህበረሰብ አባላት ፕሬዝዳንቱ መልእክት አስተላልፈዋል።
You are loved.
ትወደዳላችሁ፣ ትደመጣላችሁ፣ እንረዳችኋለን፣ ደግሞም የኛ ናችሁ።
ሬንዲ ብራቮ ድምጻቸውን ለባይደን ለመስጠት ወስነዋል።
የተመሳሳይ ጾታ አፍቃሪ በመሆኔ የሚሰማኝ ሌሎች ፓርቲዎች መብቶቼን አደጋ ላይ ይጥሏቸዋል። ስለዚህ በዚህ ምርጫ ባይደንን ከመደገፍባቸው ባለፈውም ከደገፍኩባቸው ምክንያቶች አንዱ እርሳቸው የቆሙለት ጉዳይ በመሆኑ ነው።
የቀድሞ ፕሬዝዳንት ዶናልድ ትራምፕ የተመሳሳይ ጾታ አፍቃሪ የሾሙና ካቢኔያቸው ውስጥ ያስገቡ የመጀመሪያው ፕሬዝዳንት ናቸው። ይሁን እንጂ አጠቃላይ አያያዛቸው ወደ ወግ አጥባቂነቱ ያዘመመ ነው። እግዚአብሔር የፈጠረው ሁለት ጾታዎችን ነው፣ ወንድና ሴት ብለዋል።
What is with pronouns?
እስኪ ይህ ተውላጠ ስም የሚባል ነገር ምን ይሉታል? በእውኑ ከተመራመራችሁና በቅርበት ካያችሁት አስቀያሚ ነገር ነው። አስቀያሚ ነው። እኔ የእግዚአብሔር ወገን የሆነውን ነው የምጠብቀው። ወደፊትም የእግዚአብሔር ወገን የሆነውን መገለጫና ምንነት እንጠብቃለን።
ይህንን የተውላጠ ስም ጉዳይ ለዚህ ዘገባ አድማጮች በጥቂቱ ግልጽ ለማድረግ ያክል ሌሎች ሲያናግሯቸው ወይም ስለነሱ ሲናገሩ የጾታቸውን ማንነት የሚጠቁሙ እንደ አንተ፣ አንቺ፣ እርሱ፣ እርሷ አይነት ተውላጠ ስሞችን ለመጠቀም ወይም ስለጾታቸው ማንነት የማይናገሩ ተውላጠ ስሞችን እንደናንተ እነርሱ የመሳሰሉትን ነጠላም ቢሆን እንኳን እንዲጠቀሙላቸው የሚያሳስቡ ወይም የሚጠይቁ ሰዎች አሉ። ይህ ትንታኔ በእንግሊዘኛው የካሮላይን ፐርሲቲ ዘገባ ውስጥ የለም። ወደ ዘገባው እንመለስ። ይህ ትራምፕ ኦሃዮ ውስጥ አድርገውት በነበረው የምረጡኝ ዘመቻ ዝግጅት ላይ የተገኙት ታምስ ኢዝቤልን የመሳሰሉ መራጮቻቸው የሚደግፉት አስተሳሰብና አባባል ነው።
ጽንስም አቋረጥን ኤልጂቢቲኪውን ማስወገድን በተመለከተ የሪፐብሊካን አስተሳሰብ መጽሐፍ ቅዱስ ከሚለው ጋር ተመሳሳይ ነው።
ፕሬዝዳንት ባይደን የጾታ ለውጥ፣ ቀዶ ሕክምናና በጾታ ማንነት ላይ የሚሰጡ ትምህርቶችን የሚከለክሉ ወግ አጥባቂ የግዛት ሕጎችን አውግዘዋል። የቀድሞ ፕሬዝዳንት ትራምፕ ደግሞ በምረጡኝ ዘመቻ ዌብሳይታቸው ላይ ይህንን ቃል ገብተዋል።
On day one, I will revoke Joe Biden's cruel policies on
ስልጣን የተረከብኩ ቀን በዚያች ዕለት ይህ የጾታ ማጠናከሪያ እንክብካቤ የሚባል የባይደን ክፉ ፖሊሲን እሰርዛለሁ። ይገርማል። ለልጆች ጉርምስና መከላከያ መስጠትን፣ ገጽታቸው እንዲለወጥ ማድረግንና በመጨረሻም በሕፃናት ላይ ቀዶ ሕክምና ማድረግን የሚያካትት ሂደት ነው እኮ።
ይህ ደግሞ ሪፐብሊካን መራጮች የሚፈልጉት ነባሩ ሪፐብሊካን ፓርቲ ነው ብለዋል የዴሞክራቲክ ፓርቲው ከፍተኛ አማካሪ ብራድ ውድሃውስ።
እነርሱ ጸረ ፍልሰተኛ ናቸው። ጾታውን የቀየረ ሰው ይጠላሉ። የተመሳሳይ ጾታ አፍቃሪዎችን አይወዱም። ትራምፕ ይህንን ያውቃሉ።
እነዚህ መራጮች የዛሬ 4 አመት በ2012 ዓመተ ምህረት ባይደን ጎራ ያለዩ ግዛቶችን እንዲያሸንፉ አግዘዋል። ግላድ የሚባለው ተሟጋች ቡድን ያደረገው የህዝብ አስተያየት ዳሰሳ ለባይደን ያለው ድጋፍ በተመሳሳይ ሁኔታ ጠንካራ መሆኑንም ያሳያል። ሪፐብሊካን ፓርቲው መብቶቻቸውን ከመገደብ ይልቅ በመጣኔ ሀብቱ ላይ እንዲያተኩሩ የሚበዙቱ ያሳስባሉ። ለኬሮላይን ፐርሲቲ ዘገባ አደን ገረመው።
ኤደን ገረመውን ለቀደመው ዘገባ አመሰግናለሁ። አሁን ደግሞ ወደ ሴቶችና ቤተሰብ ዝግጅታችን እንሻገራለን። ኤልሳቤጥ ድንቁ ከአንድ አመት ተኩል በፊት በኦሮሚያ ክልል ደቡብ ምዕራብ ዞን ወንጪ ወረዳ በጨቦ የገጠር መንደር ውስጥ በአካባቢው የመጀመሪያ ቤተ መጻሕፍትን ከፍታለች። ኤልሳቤጥ በአዲስ አበባና በሌሎች የክልል ከተሞች ህጻናት ትምህርት አቋርጠው ለጉልበት ብዝበዛ መዳረጋቸውና ከትምህርት መራቃቸው እንደሚያሳስባት ትገልጻለች። ይስሐቅ ድንቁ መታሰቢያ ኤልሳቤጥ በህይወት በሌለው ታላቅ ወንድሟ ስም የከፈተችው ቤተ መጻሕፍትና የህፃናት መጫወቻ ነው። እያደረገቻቸው ስላሉ እንቅስቃሴዎች ኤደን ገረመው ከኤልሳቤጥና ተጠቃሚ ከሆኑ ሰዎች ጋር ያደረገቻቸው ቆይታዎች በመቀጠል ይቀርባል።
መምህርትና ጋዜጠኛ ኤልሳቤጥ ድንቁ ቤተሰቦቿ ተወልደው ባደጉባት በምዕራብ ኢትዮጵያ ወንጪ ወረዳ በጨቦ መንደር ውስጥ ያባቷ ንብረት በሆነ ስፍራ ላይ ለአካባቢው ህፃናት ከመጽሐፍት ጋር እንዲተዋወቁ ማድረግ ይችላል።
አዲስ አበባ በብዛት ስታይ ህፃናት ልጆች ጎዳና ተዳዳሪ ሆነው ታያለሽ። ተማሪ የነበሩ ልጆች ሰው ቤት ሰራተኛ ሆነው ወይ አንቺ ሰራተኛ ፈልገሽ ደላላ ጋር ስትሄጂ ተማሪዎችን ታያለሽ፣ ህፃናትን ታያለሽ። እና ያ ነገር ሁሌ ልቤን ይነካኛል። አያለሁ፣ ዘመዶች አሉኝ፣ ገጠር ውስጥ ዘመዶች አሉኝ። የሆነ ቦታ ላይ ትምህርታቸው ይገታል፣ ከትምህርት ይልቅ ወደ ስራ ታያለሽ። እና ሁሌ ያ ነገር በጣም ነው የማዝነው። ክፍለ ሀገር ሲሄድ የሆነ ቦታ ሄጅ ያነሳ አዲስ አበባ ውስጥ ያለውን ሁኔታ ሳይ በጣም ነው የማዝነው። እና ሁሌ መቼ ነው ትምህርታቸው የሚቀጥለው? የእኛ አባቶች ገጠር ነው ያደጉት። ተምረው ዩኒቨርሲቲ ደረጃ ድረስ ደርሰው ትልቅ ስራ ሰርተው ለሀገር ያገለገሉ ሰዎች ናቸው። እነሱ ከወጡበት ሀገር ያ ነገር ያ ልምድ ቀርቶ እነዚህ ልጆች አሁን ትምህርታቸው ተቋርጦ በየሀገሩ በማያውቁት ሀገር በባዕድ ሀገር በባዕድ ቤት እየተንከራተቱ ያሉ ልጆች ምንድን ነው ማድረግ የምንችለው? እኔ አሁን በጣም ሰፊ ነው ኢትዮጵያ፣ ሰፊ ነው። ግን አትሊስት እኔ ሙያዬ መምህርት ነኝ፣ አውቃለሁ ማንበብ ምን ያህል ጥቅም ለልጆች እንዳለው፣ ትምህርት ምን ያህል ጥቅም እንዳለው አውቃለሁ። ግን ያለውን ከፍተኛ ችግር አጠቃልዬ መቅረፍ ባልችል እዛው እናታቸው የትምህርትን ጥቅም አውቃ ልጆቿን ወደ ትምህርት ቤት መላክን የምትቀጥልበት መንገድ ምንድን ነው ማድረግ የምችለው? በቃ ሁሌ ያ ነገር ነበር ውስጥ ያለው።
ኤልሳቤጥ በዚች አነስተኛ የገጠር መንደር ውስጥ ቤተ መጽሐፍትን ለመክፈት ስታልም ህጻናቱን ለመማረክና ለማበረታታት ከሻይ ቡና ይልቅ የልጆች መጫወቻ መገንባትን ነበር የመረጠችው።
ለምን ችግር መጣ መሰለሽ? እነዚህ ልጆች መጽሐፍ ምን እንደሆነ አያውቁም። እውነት ለመናገር በጣም ሪሞት የሆነ ቦታ ስለሆነ ትምህርት ቤቶችን ያው ዋናውን የትምህርት ሁኔታ ከመስጠት ውጪ ይሄ ቤተ መጽሐፍት የሚለው ነገር ብዙ አይታወቅም። ልጆች ከትምህርት ቤት ሮጠው ቤተ መጽሐፍት ሳይሆን ወደ ስራ ነው ከዛ። ስለዚህ እነዚህ ልጆች መጽሐፍ መጥተው እንዲያነቡልን ምን እናርግ ተባለ እና በቃ ሻይ እናዘጋጅላቸው፣ ለእናቶቹም እንደዚህ አንዳንድ ነገሮች እያደረግን ልጆቻቸውን ይዘው እንዲመጡ እናርግ ተባለ። እኔ ደግሞ በእውነት እኔ ምንድን ነው አላማዬ መጽሐፍ ብሎ እንዲመጡ ነው የፈለግኩት በቃ። ከዛ በኋላ በፍጹም በምግብማ አናታለላቸውም፣ ይህን አልቀበልም፣ ሌላ ነገር መፈለግ አለብን ብዬ ሳስብ ምንድን ነው መጫወቻ ቦታ የሚባል ነገር የለም። እዛ ቦታ ዥዋዥዌ አይተው አያውቁም። እነዛ ልጆች ሸርተቴ አይተው አያውቁም። በአይኔን ያየሁት እንዴት ሁኔታውን ያ ነገር ስናረገው ያየሁትን ነገር ነው አሁን የምገልጸው። እና
ብቻ እነዛ ልጆች የሚጫወቱባቸው ነገሮች አያቁም አይተው አያቁም ምክንያቱም ከዛ ቦታ ተነስተው ሄደው አያቁም ምናልባት አንዳንዶቹ ወይ አዲስ አበባ ወይ ከተማ ላይ ሄደው አይተው ሊሆን ይችላል እኔ ግን የገጠሙ እንደዛ አይነት ልጆች አልነበሩምና ከዛ መጫወቻ እናርግ ተባለ
ቤተ መጽሐፍቱን ለመክፈት የወላጆቿና የቤተሰቦቿ ሚና ከፍተኛ መሆኑን ገልጻ በተለያዩ ሁኔታዎች ድጋፍ እንዲያደርጉላት ህልሟን ያጋራቻቸው ሰዎች በትውልዱ ላይ ተስፋ መቅረጣቸው ማስተዋሏ እንዳሳሰባትም ገልጻለች።
በእውነት ለመናገር እኔ መምህርት ነኝ የልጆች እናት ነኝ ኢትዮጵያ ነው የምኖረው እንኳን የመጫወቻ የምገዛበት ምንም ብር የለኝም ምንድነው ያሰብኩት ሰዎችን ማሳተፍ ከቤተሰቦቼ ውጪ ያሉ ሰዎች እነሱም እንዲሳተፉና ባለቤት ነን ብለው በቃ እንዲያግዙኝ ስራዬን እንዲያደንቁልኝ በቃ ፈለኩና አንዳንድ ሰዎችን ሳናገር ማንም አልገባው በእውነት ምንድነው በብዛት ያሉኝ ነገር አሁን ያምን አሁን ልጅ ባክግራውንድ ላይብረሪ መጥቶ ያነባል ብለሽ በቃ ውስጤን ወረታች ዝቅ የሚያደርግ ነገር ነው ነገር
በወንጭ ወረዳ በጨቦ መንደር የተከፈተው አነስተኛው ቤተ መጻሕፍት ቀዳሚና ሁድ ከገበያና ከቤተ ክርስቲያን መልስ ወላጆች ልጆቻቸውን ወደ ቤተ መጻሕፍቱ እንዲልኩ በመቀስቀስና በማበረታታት እንዲሁም ማህበረሰቡን የቤተ መጻሕፍቱ ጠባቂና ባለቤት በማድረግ ብዙ ልጆች ከመጻሕፍትና ከጨዋታ ጋር እንዲተዋወቁ ማድረግ መቻሉን ኤልሳቤጥ ተገልጻለች። አርሶ አደር ሰለሞን ደስታ የአካባቢው ኗሪና የቤተ መጻሕፍቱ ቁልፊያጅ ናቸው። የልጆቹን የማንበብ ክህሎት ከፍ ያለ በመሄዱ ህፃናቱና የአካባቢው መምህራን ደስተኛ ናቸው ይላሉ።
አስተማሪም ሌላ ነው ማን ተማሪ አለች ልጆቹን ማራሉ ታወታሉ እንደዛ ነው የሚቃወቱት ደስ ይላሉ የሚቃወቱት ታወታም አለ የሚያንበቡት ሰዓት አለ እንደዛ ነው ልጆች እዛ ግቢ የምኖሩት በጣም ትምህርት ቤት ሄዱ በጣም ማምሮች ደስ የሚሉትን በጣም ደስ ይላሉ እዛ ትምህርት ቤት ሌላ ትምህርት ቤት ሄዱ ማምራቻችን በጣም እዛ ትምህርት ቤት ሄዱ ስናበቡት በጣም ደስ ነው የሚሉት ማምሮቹ።
ጋዜጠኛና መምህርት ኤልሳቤጥ ድንቁ ከቤተ መጽሐፍቱ ግንባታ በተጨማሪም ሰማያዊ ሻንጣ የተሰኘች የልጆች መጽሐፍ ደራሲም ናት።
መነሻዬ ምንድነው መሰለሽ በእውነት የእናቴ በጣም ሻንጣ ትወዳለች ሻንጣላና በቃ ሻንጣላዋን የሚነካባት ሰው አትወድምና ሁልጊዜ ትመጣና ወይ ሻንጣላይ ንፋሱ ገነጣጠለብኝ አቤ ሻንጣላይ በስብሳለች እንዴ ነው እናቶች የሚሉ ሻንጣላይ በሰበሰ ሻንጣላይ ተገነጠለ ከፀሐይ ጋር ሁልጊዜና እነዚህ ሶስት ሻንጣላዎች ሰማያዊ ሻንጣላ ቢጫ ሻንጣላና ወይን ጠጅ ሻንጣላ ናቸውና ከተፈጥሮ ጋር የሚያረጉትን እንደው ስታግባባቸው መሃል ገብታ ስታስታርቅ አይነት ታሪክ ያለው ነውና ቆንጆ አርጎ የሳለልኝ ጓደኛዬ ነካሻ ከዛ ደግሞ በቤት ውስጥም ይረዱኛሉ በማንበብ ይሄ ትክክል ነው ይሄ ትክክል አይደለም ይያሉ መጨረሻ ላይ እንግዲህ ህልሜ ሆኖ ነው ተታተመልኝ ማለት ነው።
ኤልሳቤጥ ድንቁ ቤተ መጽሐፍቱ በቤተሰቦቿ ድጋፍና በራሷ ወጪ ቢቋቋምም በቀጣይ ተጨማሪ የአማርኛ የእንግሊዘኛና የአፋን ኦሮሞ ቋንቋ መጽሐፍቶች እንደሚያስፈልጉትም ገልጻ በጎ ፈቃደኞች እንዲተባበሩ ጥሪ አድርጋለች። ከዚህ በተጨማሪም ይህ የገጠር ቤተ መጽሐፍት ልማት በሌሎች የሀገሪቱ ክፍሎች እንደሚቀጥልም ህልሟን አጋርታኛለች። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።
አይደን ገረመውን ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምጽ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው ያዳመጣችሁ የምትገኙት። በመቀጠል አስማማው ነው ዩናይትድ ስቴትስ ውስጥ በትምህርት ላይ የሚገኙ የውጭ ሀገራት ተማሪዎችን የተመለከተ መሰናዶ አስተናግዷል።
ባለፈው አመት ወደ 6000 የሚጠጉ የውጭ ሀገር ተወላጅ ተማሪዎች ኮሎራዶ በሚገኙ የመንግስትና ከመንግስት የገንዘብ ድጋፍ የሚያገኙ ቻርተር ትምህርት ቤቶች መመዝገባቸውን የግዛቲቱ ባለስልጣናት ተናግረዋል። ዴንቨር የሚገኘው ኮሎራዶ ሄሪቴጅ ሃይትስ አካዳሚ ከአንድ ሶስተኛ በላይ የሚሆኑ ተማሪዎች የውጭ ሀገር ተወላጆች ናቸው። ናታሊያ ሚለር ፎር ትምህርት ቤቱ ርዕሰ መምህር ናቸው።
ማንኛውም ወደ አሜሪካ የመጣ ያለ ህጋዊ ፈቃድ የሚኖርም ይሁን የመኖሪያ ፈቃድ ግሪን ካርድ ያለው ወይም የአሜሪካ ዜግነትን የተቀበለ የውጭ ሀገር ተወላጅ አሜሪካ ውስጥ እያንዳንዱ ልጅ ነጻ ትምህርት የማግኘት መብት አለው።
የናታሊያ ሚለር ትምህርት ቤት ተማሪዎችን ለማላመድ የሚረዳ ተጨማሪ የገንዘብ ድጋፍ ከግዛቲቱ ይቀበላል። በዚህ ትምህርት ቤት ከሱዳን የመጣውን ፋሩቅ አዳምን ጨምሮ ከ23 ሀገራት የመጡ ተማሪዎች ይማራሉ።
My best friend, he's from Ethiopia. And then I learned that Ethiopia and my country Sudan have a lot in common.
የቅርብ ጓደኛዬ ኢትዮጵያዊ ነው። ከሱ ኢትዮጵያና አገሬ ሱዳን ብዙ የሚያመሳስላቸው ነገር እንዳለ ተረዳሁ። እኔ ከአሜሪካ የምወደው የዲሞክራሲ ስርዓቷን በነጻነት ለመኖር መቻላችንን የምናገር ነጻነቱ የሃይማኖት ነጻነቱ ያስደስተኛል።
ሶያን አፍታሙ ከኢትዮጵያ ናት።
I think it's important to meet people from other countries because like it's nice to have a background on different
እንደሚመስለኝ ከሌሎች ሀገራት የመጡ ሰዎች ጋር መገናኘቱ ይጠቅማል። ምክንያቱም ስለሌሎች ሀገሮች ማወቅ ጥሩ ነው። ምክንያቱም ስለሌላው አካባቢ ምንም ሳታውቅ ወደ ተለያየ የዓለም አካባቢ ልትሄድ አትችልም። ስለዚህ ስለሰዎች አመለካከትም ይሁን ስለሁሉም ነገር መረዳት ጥሩ ነገር ነው።
ዩክሬናዊቷ እናት ኤሪና ቫታሎቭ ደግሞ አብዛኞቹ የሀገር ተወላጅ የሆኑ ቤተሰቦች ልጆቻቸው እንግሊዝኛ ቋንቋ ባለመቻላቸው ዝቅ ተደርገው ይታያሉ በሚል እንደሚጨነቁ ተናግራለች።
This school has a lot of immigrants like from newly coming families like from different backgrounds.
በዚህ ትምህርት ቤት የተለያየ አስተዳደግ ያላቸው አዲስ የመጡ በርካታ ተማሪዎች ይማራሉ እና ሁሉም ልጆች አብረው ይጫወታሉ።
የትምህርት ቤቱ ርዕሰ መምህር ናታሊያ ሚለር ፎሬስት ከምስራቅ አውሮፓ፣ ህንድና አፍሪካ ከመጡ አስተማሪዎች ጋር በመሆን ለሁሉም ተማሪዎቻቸው ምቹ ሁኔታ እንዲኖር ይሰራሉ። አሜሪካውያኑ ተማሪዎች ከሌላ ሀገር ለመጡ የክፍል ጓደኞቻቸው በሚያደርጉት እርዳታም እንደሚኮሩ ይናገራሉ። ተማሪ ሪቸል ዋሽንግተን እንደምትለው የውጭ ሀገር ተወላጅ ተማሪዎች የትምህርት ልምዱን አሻሽለውታል።
A few of my friends they're some of them have immigrated, some of them are just like kind of from different countries.
ከሌለ ሀገር የመጡ ጥቂት ጓደኞች አሉኝ። ከተለያየ ሀገራቶች የመጡ ናቸው። ከሜክሲኮ የመጣች ሻውቃለሁ። ጥቂት የስፓኝ ቋንቋ አስተምራኛለች።
ተጨማሪ ተማሪዎች መቀበል ማለት ተጨማሪ ወጪ ማለት ነው። በዚህ ትምህርት አመት የዴንቨር ትምህርት ቤቶች ካለፈው አመት ተመሳሳይ ጊዜ ጋር ሲነጻጸር በ90% የሚበልጥ ቁጥር ያላቸውን ተማሪዎች መመዝገባቸውን ትምህርት ቤቶቹ አስታውቀዋል። በመሆኑም በሚቀጥለው አመት ከግዛቲቱ ተጨማሪ የገንዘብ ድጋፍ ማስፈለጉ አይቀርም።
አስማማውና አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ ዩናይትድ ስቴትስ ይመለሳናል። በመላ አሜሪካ የሚኖሩ ትውልድ ኢትዮጵያን የአመት አመት መገናኛ ሆኖ የቆየው የሰሜን አሜሪካ ኢትዮጵያን ስፖርት ፌዴሬሽን ፌስቲቫል ከቀናት በኋላ ይጀምራል ተብሎ ይጠበቃል። ከስፖርታዊ ፍክክር ባሻገር ኢትዮጵያን ባህላቸውና ማንነታቸውን የሚያሳዩበት የሥራና የማህበራዊ ተስስር የሚፈጥሩበት መድረክ ሆኖ ቆይቷል ፌስቲቫሉ። የዘንድሮውን ፌስቲቫል የምታስተናግደው ከተማ አትላንታ ናት። በዚያ ያለውን ቅድመ ዝግጅት ብሎም በፌስቲቫሉ ውስጥ የወጣቶችን ተሳትፎ በተመለከተ ሐሳብ የሚያጋሩን እንግዳ ጋብዘናል። እንግዳችን የፌዴሬሽኑ የህዝብ ግንኙነት ኃላፊ አቶ ያሬድ ነጋሽ ናቸው። አስቀድመው ስለአስተናጁ ከተማና የዋዜማ ቅድመ ዝግጅት ይነግሩናል።
አትላንታ ከተማ የሚኖረው የኢትዮጵያ ማህበረሰብ ቁጥሩ ራሱ ከፍ ያለ ነው። አትላንታ ደግሞ ከዋሽንግተን ዲሲ እና አካባቢው በመኪና በመንዳትም ለመሄድ አውሮፕላን ለመብረርም 2 ሰዓት የማይሞላ ቅርበት ያለው ቦታ ስለሆነ ከዳላስም አካባቢ ለመምጣት የሚፈልጉ ከኖርዝ ካሮላይናም ሳውዝ ካሮላይናም ያሉ ኢትዮጵያኖች በቅርበት በመኪና በመንዳት እንኳን መምጣት የሚችሉ ብዙ ኢትዮጵያኖች በአትላንታ ዙሪያ ይገኛሉ እና የዘንድሮ ዝግጅት ኢትዮጵያዊነት ደምቆ የሚታይበት ይሆናል ብለን እናምናለን። በዛም መንገድ ነው እኛ ዝግጅታችን እያካሄድን ያለ ነው። በእኛ በኩል ዝግጅቱ በጥሩ እየሄደ ነው። ነገሮች መስመር እየያዙልን ነው። ታዳሚዎቻችን ከጁን 29 እስከ ጁላይ 6 እረፍት ጊዜያቸውን በአትላንታ ከተማ ያደርጋሉ ብለን እናምናለን።
4 አስርተ ዓመታትን ያለፈ በብዙ ትውልድ ኢትዮጵያውያን ህይወት ውስጥም ትልቅ አሻራ ያስቀመጠ ፌስቲቫልና ዝግጅት እንደሆነ ይታወቃል። እንደው ትውልድ ኢትዮጵያውያንን በማስተሳሰር በሌሎች ተያያዥ ጉዳዮች ይህ ፌስቲቫል የነበረው ፋይዳ የነበረው ጠቀሜታ ምን ይመስላል? ባጭሩ ሲቀኝ
ሲ ፌዴሬሽን ዋና መፈክሩ እግር ኳሱን ምክንያት በማድረግ ኢትዮጵያውያንን ማስተሳሰር ላለፉት 40 ዓመታት ከኮቪድ ውጪ ያለማቋረጥ ሲካሄድ የነበረ ነው። እንግዲህ ዘንድሮ 41ኛውን ልናከብር ነው። 41ኛ ነው ስንል ዝም ብሎ አይደለም ቁጥሩን የምንጠራው፣ በጣም የምንኮራበት ነው። ይህን የምንኮራበት ምንድነው? ላለፉት 41 ዓመታት ኢትዮጵያውያንን ያለማቋረጥ እያሰባሰበ ያለ ብቸኛ ተቋም የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ነው። እንግዲህ በፊት በእድሜያቸው ሳይጣሉ ኢትዮጵያኖች ነበር የሚሰባሰቡት። የሆነ ሰዓት ላይ ወጣቶች በጣም ወደ ሜዳው የመምጣት ሁኔታ ስለሆነ ነበር። አሁን ደግሞ ወጣቱ ትውልድ ወይም ሁለተኛው ትውልድ
በጣም የሚሳተፍበት አስተጫዋቾቹ ራሳቸው በጣም ወጣቶች ናቸው። ይህ ደግሞ የሚቀጥለው ትውልድ ምን ያህል ፌዴሬሽን ውስጥ ራሱን አስገብቶ እየተጠቀመ እየተገለገለ እንደሆነ ያሳያል። እኛም ደግሞ ደስታም ስኬትም ብለን አንድ መስፈርት የምናየው የሚቀጥለው አዲሱ ትውልድ ሲመጣ ስታየው ሲንቀሳቀስ በሜዳው በሚያደርጉ ጨዋታ በሜዳው ዙሪያ በሚደረጉት እንቅስቃሴዎች ውስጥ ወጣቱ ትውልድ ወደ ሜዳ ምን ያህል እየመጣ እንዳለ ስታየው ይህ የስፖርት ፌዴሬሽን ሚናውን እየተጫወተ ነው ብለን እናምናለን።
እንግዲህ እንደሚታወቀው 40 ዓመትን ያሳለፈ ተቋም እንደመሆኑ በበላይነት ለአመታት የሚያስተዳደሩ ሰዎችም እድሜያቸው እየገፋ መምጣቱ አይቀሪ ነውና የእነሱን ኃላፊነት በመረከብ የመድረኩን ደግሞ የእርስ በርስ መታወቂያነቱን የበለጠ ለማጠናከር የወጣቶችን ተሳትፎ በምን መንገድ ለመጨመር አስባችኋል?
እያንዳንድ ወጣት በአካባቢ ባለው ቡድን ውስጥ በመሳተፍ ወጣት ሳይሆን ማንኛውም ሰው መጥቶ መሳተፍ ይችላል። በተለይ ወጣቶች ደግሞ አዳዲስ ሀሳብ፣ አዳዲስ አስተያየቶችን ይዘው የሚመጡ ትውልድ ስለሆኑ እነሱም በአካባቢያቸው ወዳለ ቡድን በመሄድ ተጫዋችም ከሆኑ በተጫዋችነት
የመድረኩን ደግሞ የእርስ በርስ መታወቂያነቱን የበለጠ ለማጠናከር የወጣቶችን ተሳትፎ በምን መንገድ ለመጨመር አስባችኋል?
እያንዳንድ ወጣት በአካባቢ ባለው ቡድን ውስጥ በመሳተፍ ወጣትም ሳይሆን ማንኛውም ሰው መጥቶ መሳተፍ ይችላል። በተለይ ወጣቶች ደግሞ አዳዲስ ሀሳብ፣ አዳዲስ አስተያየቶችን ይዘው የሚመጡ ትውልድ ስለሆኑ እነሱም በአካባቢያቸው ወዳለ ቡድን በመሄድ ተጫዋችም ከሆኑ በተጫዋችነት እንደዚሁም ደግሞ በአባልነትም በቡድኖች መቀላቀል ይችላሉ። ቡድኖች እንግዲህ እነሱን አስተሳሰብ አስተያየታቸውን አይተው ሲፈልጓቸው ይጠቅማሉ ሲሉ ደግሞ ወደ ፌዴሬሽኑ እያቀረቧቸው ይመጣሉ። በቲም ተወካይነት አንድ ቡድን ወክለው በመምጣት በቦርድ አባልነት ወደ ስብሰባ ይመጣሉ ማለት ነው። አንድ የቦርድ አባል 2 ዓመት ከተሰበሰበ በኋላ ወደ አስተዳደር ውስጥ ለመግባት መስፈርቱን ያሟላል ማለት ነው። 2 ዓመት የፌዴሬሽኑ ቦርድ አባል ሆኖ ማገልገል አለበት። ወጣቶቹን በብዛት እያሳተፍን ነው። ከዛ በተጨማሪ በሜዳ አካባቢ በሚደረጉ የተለያዩ ቬንደሮች ይመጣሉ። እነ ቬንደሮች ከምግብ ከሚሸጠው በተጨማሪ ሸቀጣ ሸቀጦችን የሚሸጠዋሉ። ከዛም በተጨማሪ ደግሞ ሌላ መስሪያ ቤቶችን የሚያስተዋውቁ ይዘው የሚመጡ አሉ እና ያ ደግሞ ለወጣቱ እድልን ይከፍታል፣ ስራ እድልን ይከፍታል። ኔትወርክ በተለይ ደግሞ ኔትወርክን ማስፋት ትልቅ እድል ይሄ ነው። ምክንያቱም ብዙ ኢትዮጵያውያኖች ልታገኝ በአንድ ቦታ ልታገኝ የምትችልበት ኢቨንት ቢኖር የእግር ኳስ ዝግጅት ነው እና ትልቅ ኔትወርኪንግ ነው። ኔትወርኪንግ ደግሞ ከምንም በላይ አስፈላጊ ነው። በተለይ ለዚህ ሀገር ለወጣቱ ራሳቸውን ለማሳደግ ሊጠቀሙበት የሚችለው ኔትወርኪንግ ነው እና እዛ ላይ በመሳተፍ በተለያዩ ነገሮች በኢንተርንሺፕም በስኮላርሺፕም የተለያዩ እድሎችን ማግኘት ይችላሉ እና በዛ ረገድ ጥሩ እንቅስቃሴዎችን እያደረግን ነው። በስኮላርሺፕ ራሱ ከአትላንታ ከተማ አሁን ኢንተርናል ኦዲተራቸው የሆኑ አቶ ዳግም ለብዙ ተጫዋቾች የስኮላርሺፕን በማመቻቸት እድሎችን የከፈተ ወጣት ነው። እሱ ራሱ ተጫዋች የነበረ ለሌሎችም ስኮላርሺፕን እያስገኘ ያለ ወጣት ነው እና በዛ ረገድም ወጣቱ ተጠቃሚ ይሆናል ማለት ነው።
ሌላው ፌዴሬሽኑ የሚታወቀው በሀገር ቤት ለሚደርሱ ሰው ሰራሽም ሆነ የተፈጥሮ አደጋዎች የሚሆኑ ድጋፎችን የረድኤት ተግባራትን በማከናወን ነው። ጎን ለጎን የሰብአዊ ተግባራት ውስጥ ተሳታፊ የሆኑ ተቋማትን ስፍራና ድጋፍ እንዲያገኙ የማድረግ አሰራርም አላችሁ። ይሄ አሰራራችሁ ዘንድሮ ላይስ በምን ደረጃ ላይ ደርሰዋል?
ኢትዮጵያ ነበርኩኝ ከመጣሁ ገና 15 ቀኔ ነው። ኢትዮጵያ በነበርኩበት ጊዜ ቶቢኒያም የመቄዶኒያ መስራች ጥሪ አስተላልፎልን መቄዶኒያን ሄጄ እንድጎበኝ ጋብዞ የነበርና በጣም ልብ የሚነካ መልካምን ስራ የሚሰራ ሰው ነው። ማንኛውም ሰው ወደ ኢትዮጵያ በሚሄድበት ጊዜ መቄዶኒያን ሄዶ ቢጎበኝ የሚል መንፈስ ይዤ ነው ከዚያ ወጣሁት። ማንኛውም ዘንድሮ ከመቄዶኒያ በጎ አድራጎት ድርጅት ጋር በመተባበር እነሱ መድረኩን በማመቻቸት በእግር ኳሱ ላይ በመገኘት ስለ መቄዶኒያ እንዲያስተዋውቁ፣ ስለ መቄዶኒያ ለሚሰሩት ስራ ድጋፍን ለመጠየቅ በዛ መስፈርት ከመቄዶኒያ ጋር እንደዚሁም ከመሰረት በጎ አድራጎት ድርጅት ጋር ከእነሱ ጋር በመተባበር ዘንድሮ እነሱን የበጎ አድራጎቶች ወደፊት በማጉላት ይዘን እንቀርባለን እና በዛ ረገድ ያው ራሳቸውም ድንኳን ይዘው መጥተው የሚሳተፉም አሉ። እኛም ደግሞ እንደዚሁ በተመራጭነት የምናሳትፋቸውም አሉ። ከዛ በተጨማሪ ደግሞ ሌሎች የጠየቁ አሉ። በጣም እኔ ካሁን በፊት በበጎ አድራጎት ስራ በነበርኩበት ውስጥ የተሳተፍኩባት ፕሮግራም አለ። እነሱም እንመጣለን ብለዋል። ብርቄ የሚባል ባሊ የተዘጋጀ ነው። ይህ ባሊ ለሴቶች ለእህቶቻችን የንጽህና እቃ ነው እና በጣም በተለይ በገጠር በክፍለ ሀገር ላሉ በወራዊ በሚመደርስባቸው ጊዜ በንጽህና ምክንያት እየተገፉ እንዳይቀሩ፣ ለእነኝህ ተማሪዎች እንዳይስተጓጎሉ፣ ሴቶቹ እህቶቻችን ከማህበረሰቡ ገለልተኛ እንዳይደረጉ ለእነሱ የሚበረከት ባሊ ነች እና እዛ ባሊ ውስጥ ብዙ ነገርን ያሟላ የንጽህና እቃዎችን የያዘ ነው። እነሱም መጥተው መሳተፍ እንደሚፈልጉ ደብዳቤ ጽፈውልናል። በተቻለ መጠን እኛም ሀገራችን ላይ አሻራችንን የምንጥልበት አሻራቸውን የጣሉትን ደግሞ ደግፈን እነሱም ማህበረሰቡን የሚጠቅሙበትን ድሎች በዚሁ መንገድ እያመቻቸን ነው።
እጅግ በጣም አመሰግናለሁ አቶ ያሬድ ነጋሽ፣ በሰሜን አሜሪካ የኢትዮጵያን የስፖርት እና የባህል ፌዴሬሽን የህዝብ ግንኙነት ኃላፊ ነዎት። 41ኛውን የሰሜን አሜሪካ የስፖርት ፌዴሬሽን ፌስቲቫልን አስመልክተው ለሰጡን ሀሳብ ላጋሩን ነገር ሁሉ በጣም አመስጋኝ ነኝ።
በድጋሚ አቶ አክታሙ እጅግ አድርጌ አመሰግናለሁ። በቢወይንም እጅግ አድርጌ አመሰግናለሁ ይህን ድል ስለሰጣችሁን።
የተከበራችሁ አድማጮቻችንና ተመልካቾቻችን የምሽቱ ዝግጅቶቻችን በዚሁ ተጠናቀዋል። የነገ ሰው ይበለን። ሳስተናግዳችሁ ያመሸው ሀብታሙ ስዩም ነኝ። ዋና አዘጋጃችን ጽዮን ግርማ፣ አቀናባሪያችን ደግሞ ብርሃን ኃይሉ። መልካም ምሽት። Thank you.